ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞች እና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስለ አስተያየታችሁም እናመሰግናለን። ዛሬ እለቱ በዚህ ቢያዝነው አገር አቆጣጠር አፕሪል 6 2014 ነው። ሳምንታዊ የሬዲዮ መራግብራችንን ጀምረናል። ጤና ይስጥልኝ እንደምሰነበታችሁ ውድ አድማጮቻችን። አድማጮች በሙዚቃው እንድትስደስታችሁ በመተማመን ባለፈው ሳምንት ግስታችን ስለ ፒያሳ ትናንትናና ዛሬ የአድማጮችን አስተያየት ያካተተ ፕሮግራም ይዘላችሁ ቀርበናል። በዚህ ጉዳይ ላይ ማለትም በመጽሐፉ ዙሪያ የሎችን ማንባቢያን የከነጥብ ሰዎች፣ የጋዜጠኞች፣ የደራሲዎች በአጠቃላይ ከመጽሐፉ ጋራ መጽሐፉን ለማንበብ እድል ካጋጠማቸው ሰዎች ጋራ ውይይት ማድረጋችንን እንቀጥላለን። ለዛሬ ግን ለናቀርበው ያሰብነው ጉዳይ ወቅታዊ ከመሆኑ አንጻር የራሽያንና የዩክሬንን ግጭት በተመለከተ ራሽያ የምስራቁን የዩክሬንን ክፍል ወይንም ክሪሚያን ሚያዟ አግባብ ነው ወይስ አይደለም በሚል ከሶትር የፕሮግራማችን ተባባሪ ከዶክተር በላይ ኃይለየሱስ ጋር ያደረግነው ሰፋ ያለ ውይይት አለ። እሱን ዘንላችሁን ቀርባለን። አድማጮች በዚህ አጋጣሚ ውይይታችንን በቀጥታ በድረገጻችን ወይንም በKFCD 990 AM ከምሽቱ 7 ሰዓት ከ30 እስከ 8 ሰዓት ድረስ መስማት ካልቻላችሁ በማንኛውም ሰዓት የምትሰሙበት ቁጥር አለን። በስልክ እጆቻችሁ በስልክ ቁጥር መስማት ትችላላችሁ። በ7124329790 ስልኩን እንደገና ደግመዋለሁኝ። 7124329790 ብትደውሉ የዚህን ሳምንት ፕሮግራም መስማት ትችላላችሁ እስከሚቀጥለው ሳምንት ድረስ ማለት ነው። ከወዲያኛው ሳምንት በኋላ ደግሞ የሚቀጥለው ፕሮግራም ተቀርቶ ይቀመጣል። በዚህ በኩል የሚተባበሩን audionow.com ናቸው። እነሱንም እናመሰግናለን። ከዚች የመሸጋገሪያ ሙዚቃ በኋላ በቀጥታ ወደ ውይይቱ ይዣችሁ ሄዳለሁ። አብራችሁን ቆዩ። ¶¶ ዶክተር በላይ ሀብተ ኢየሱስ በቅድሚያ ጥሪያችንን አክብረው እንደገና የደረጋጻችን የኢትዮጵያ በሳምንት ወይም ኢትዮጵያን ዚስ ዊክ ደረጋጽ እንግዳችን በመሆኑና የሳምንታዊ ሬዲዮ ፕሮግራማችን እንግዳ በድጋሚ በመሆኑ በአድማጮቻችን ስም በጣም እያመሰገንኩኝ ሰሞኑን በተፈጠረው ሁኔታ ብዙ ጊዜ ያገራችንን ጉዳይ ብቻ ሳይሆን የምንመለከተው በአለም አካባቢ ያለውን ጉዳይ ይመለከተናል። ምክንያቱም በአለም አካባቢ የሚፈጸመው ያገራችንን ሁኔታ ላይ የሚያጥለው ጥላ ይኖራል ብለን ስለምናምን ነው። በዩክሬንና በራሽያ መንግስታት መካከል የተፈጠረ ነገር አለ፣ ክሬሚያን በተመለከተ ማለት ነው። ብዙዎች ክሬሚያን ወደ ራሽያ መቀላቀላቸውን በአጽንኦት ተቃውመውታል። አንዳንዶች ደግሞ የለም ክሬሚያ በፊትም ቢሆን የራሽያ ግዛት ነበረች፣ እንደውም ቤተሰባዊ የሆነ ግንኙነት ያላቸው ናቸውና ወደ ቤተሰቦቻቸው ነው የገቡት፣ ምንም አዲስ ነገር የለም። ከዚህም አንጻር ደግሞ በፍቃደኝነት የሆነ ምንም አይነት ደም መፋሰስ ያልተደረገበት ከመሆኑ አንጻር መልካም ውሳኔ ነው ሲሉ የምዕራቡ ዓለም እና አሜሪካ፣ ጀርመን፣ ፈረንሳይ በአብዛኛው በምዕራቡ ዓለም ያሉ ሀገሮች ግን ይህንን በጣም ኮንነውታል። እንደውም ራሽያን በራሽያ ላይ የኢኮኖሚ ተጽዕኖ እንዲደረግ ሁሉ ውሳኔ ወስደዋል። በእርሱ አስተያየት ይህንን እንዴት ያዩታል?
ጥነት ስልኝ ወዳጄ፣ ከሁሉ በፊት የታላቁ እግዚአብሔር ሰላም በረከት ከሁላችን ጋር ይሁን። እንግዲህ በምንኖርበት ዓለም ላይ የሚከናወኑ አንዳንድ ሁኔታዎች በአጠቃላይ መልክ ስንመለከት ወደ ሀገራችንም አስተዋጽኦ ሊያደርጉ ስለሚችሉ በአሁኑ ጊዜ በተለይ ለረጅም ጊዜ ከስሟል የተባለው ቀዝቃዛው ጦርነት እንደገና ያገረሸበት የሚመስል ሁለቱ የቀድሞ ሀያላን ሀገሮች ፊት ለፊት የተፋጠጡበት ሁኔታ ተፈጥሯል። ይህ ሁኔታ የተፈጠረው በመሰረቱ መልካም አስተዳደር ስለጠፋ በዩክሬን ውስጥ የዩክሬን ፕሬዚደንት የሆነው ሰው የሀገሪቱን ሀብት ስርዓት ሁሉ ህጋዊ ባልሆነ መንገድ የሀገሪቷን ንብረት በመዝረፍ ህዝቡን በጣም ስላበሳጨ፣ ከዛም አልፎ ደግሞ የዩክሬን ህዝብ ከአውሮፓ ዩኒየን ጋራ የሚያደርገውን የንግድ እንደዚህም የኢኮኖሚና የባህል ግንኙነት ሰፋ ያለ ውይይት አድርገው ብዙሃኑ የዩክሬን የፓርላማ አባሎች ሆኑ ህብረተሰቡ ከአውሮፓ ጋር ያለን ግንኙነት ማጠናከር አለብን የሚል መንፈስ ሲኖር፣ በስልጣን ላይ ያሉት የሩሲያን ተወላጅ የሆኑ ሀይሎች ደግሞ ይህንን ሁኔታ በቀጥታም ሆነ በተዘዋዋሪ በሩሲያ ተጽዕኖ ምክንያት መቀበል ስላልቻሉ በመጨረሻ ህዝባዊ አመፅ ተነስቶ፣ በመጀመሪያ ብዙ ክርክር ነበር፣ ፓርላማው፣ ህብረተሰቡ ሰላማዊ ሰልፍ ነበር። ያንን ሁሉ ሰላማዊ ሰልፍ ፕሬዚደንት አልቀበልም በማለት እንደ አመለካከቱ እንግዲህ ከውጭ የሆነ እንደምናየው በጣም ውዝግብ የነበረበት ውሳኔ ነበር። መጨረሻ ላይ የአውሮፓ ዩኒየንን የኢኮኖሚ ድጋፍ ከዛም የአውሮፓ ኢኮኖሚ ጋር ያለውን ግንኙነት የሚጻረር ውሳኔ ፕሬዚደንት ወስዶ ህዝቡ ሰልፍ ወጣ፣ አብዮት ተነሳ። በዛ ምክንያት ፕሬዚደንቱ እስከ ለመጨረሻው ድረስ ቁጭ ብሎ በመጨረሻ ከስራ ቦታ ጠፍቶ ነው ሄደው ይሄ ሰውዬ እና እሱ ከሄደ በኋላ እነዚህ በሱ ላይ ተቃውሞ ያስነሱት ኃይሎች በመጨረሻ ላይ መንግስት እንዲለወጥ አድርገዋል። ያለዋወጥ ልክ የግብፅን ታሪክ ያስታውሰናል። ሌላም ቦታ እንደዚህ አይነት ሁኔታዎች ተከስተዋል። አመራሮች ህገ መንግስታዊ ሳይሆኑ የህዝቡን ትርታና ፍላጎት ሳይከተሉ መልካም አስተዳደር ማምጣት ሲያቅታቸው ህጋዊ በሆነ መንገድ ማንሳት ሲቻል ወይም ህገ መንግስቱ በሚፈቅደው መንገድ መሰራት ሲገባው በአመት ሲነሱ እንደምታዩት ሁልጊዜ ችግር ይመጣል። ዩክሬንም በዛ ሁኔታ ላይ የተመሰረተ እንቅስቃሴ ነው። እንዳውም ስላችሁ እንደሆነ የኦሬንጅ ሬቮሉሽን ተብሎ ለረጅም ጊዜ ፕራይም ሚኒስተር የነበረችው አንዲት ወጣት ሴት ስትመራ የነበረው እንቅስቃሴ ነበርና ባጭሩ ለማጠቃለል ዩክሬን የዓለም የምግብ ገበያ ወይንም ደግሞ ብሬድ ባስኬት የሚሏት ምናልባት በአንደኝነት ደረጃ ለእርሻ የሚመች ሀገር ያላት እና ተብሎ ይገመታል። እዚህ ፔንስልቬኒያ ላንካስተር ስቴት ደግሞ የሚያለው ካውንቲ ሁለተኛ ነው ይባላል። በአፈር ኳሊቲ ማለት ነው። ዋን ኦፍ ዘ በስት ኳሊቲ አፈር ያለበት ሀገር ነው። ከራሻ ጋር ለረጅም ጊዜ የቅርብነት ያለው የኦርቶዶክስ ሃይማኖት እምነት የተጀመረበት ተላላቆቹ የሶቪየት ዩኒየን ኒክሌር ፓወር የነበረበት የሶቪየት ዩኒየን አካል የነበረ ታላቅ ሀገር ናት። እና አሁን ይህ በሚያንበት ጊዜ ብዙ ሩሲያኖች እንደሌላውም ባለም በጊዜው እንደነበረው በአካባቢው የሚገኙ ሀገሮች ይኖሩ ነበር። ስለዚህ ዩክሬን ውስጥ በጣም ብዙ አሉ። በተለይ ይሄ ክሬሚያ የሚባለው ባረሰላጤ ወይም ደሴት የሚመስለው አካባቢ ብዙ ብዙ ሩሲያኖች የሚኖሩበት ሀገር ነው። እና አሁን ሴንትራል ዩክሬን ለውጥ በሚደረግበት ጊዜ ያ ለውጥ ህጋዊ በሆነ መንገድ፣ ዲሞክራሲያዊ በሆነ መንገድ በምርጫ እንዲንቀሳቀስ የምስራቁም ሶቪየትና አሜሪካም እየተነጋገሩ ባሉበት ማዕከል ነው። እንግዲህ በአጋጣሚ አንድ ጠዋት ልክ የሶቺ ጨዋታ የሰመር ጨዋታ ካለቀ በኋላ ልክ የሶቺ ሴኪሪቲ ይጠብቁ የነበሩት ሚሊተሪ ሰዎች የሚመስሉ ስኪ ማስክ የለበሱ ክሬሚያ የሚባለውን ከተማ ወጠሩት። የውጭ ኃይል እንደሆኑ ግልጽ ነው። ሶቪየቶች እንደሆኑ ግልጽ፣ ማነው ረሻኖች እንደሆኑ ግልጽ ነው። ሳተላይት ያሳያል፣ ኢንተርናሽናል ድርጅት ይናገራል። ኦል ኦፍ ሰደን የውጭ ሀገር ኃይሎች በክሬሚያ አካባቢ መንቀሳቀስ ጀመሩ።
እሺ ዶክተር፣
ይሄ ነው እንግዲህ ትልቁ ነገር። እና ይሄ ሁኔታ ነው ዓለምን ያስደነገጠው። እንዴ አንድ ሀገር ውስጥ ኦል ኦፍ ሰደን እንዴት የሌላ ሀገር ኃይሎች ያለ ህዝብ ፈቃድ ያለ ምንም ማስታወቂያ ከተማውን ይቆጣጠራል?
ዶክተር በጣም አመሰግናለሁ። እንግዲህ በመግቢያው ላይ እንደተጠቀሱት ይሄ እንደውም ምናልባት ቀዝቃዛው ጦርነት የሚጀመርበት ወይም ሊያገረሽ የሚታይበት ሁኔታ ከፊታችን ያለ ይመስላል የሚል አስተያየት ነው የሰጡት። እንደገናም ደግሞ የዩክሬን ፕሬዚዳንት የነበረው ሰው ህጋዊ ባልሆነ መንገድ ከሀገሪቱ በመውጣቱ ምክንያት ያለው አማራጭ አሁን ያለው መንግስት ስልጣኑን መቆጣጠር መቻሉ ነው። ይሄ አጋጣሚ ደግሞ የክሬሚያ በራሽያ መያዝን ፈጥሯል የሚባል እንድምታ ያለበት መልስ ነው የሰጡት። እና እዚህ ላይ እኔ መጠየቅ የምፈልገው ነገር እንግዲህ ክሬሚያንና ሌላውን የምስራቁን የዩክሬንን አካልና የምዕራቡን የዩክሬንን አካል በተመለከተ በጣም ሰፋ ያለ የአመለካከት ልዩነት አለ። የምስራቆቹ ሰዎች በጣም ወደ ራሽያ ይቀርባሉ። ይህንን ሁኔታ በጸጋ ነው የተቀበሉት። ይህንን ብዙ ጊዜ በሚዲያ ላይ አንሰማውም። እኔም የገረመኝ ነገር ይሄ ነው። ለምሳሌ ከምስራቁ ያለው ሰው ወደ ራሽያ መግባቱን ሲያማርር ወይም ደግሞ ተገዶ እንደተደረገ ሳይሆን አንድም ነገር ደም አልተፈሰሰም፣ ብርጭቆ አልተሰበረም፣ ምንም ነገር አልተፈጠረም፣ በሰላም ነው የተቀላቀሉት፣ በሰላም ነው ወደ ራሽያ የሄዱት። ይህንን እርስዎ እንዴት ያዩታል? በተለይ የአመለካከት ልዩነት በምስራቁ የዩክራይን ህዝብና በምዕራቡ የዩክራይን ህዝብ መካከል ትልቅ ጋፕ ወይም ቫኪዩም አለ እና ይህንን እንዴት ያዩታል? በአመለካከት ደረጃ ወደ ራሽያ የመቅረብና ወደ ምዕራቡ ዓለም የመቅረብን በተመለከተ ማለት ነው። በዚህ ላይ ቢመልሱ
እንግዲህ። አዎ ይሄ በእውነት ለመናገር የባህል የቋንቋ እንዳውም የዜግነትም ማለትም የቤተሰብነት ስሜት አለ። ምክንያቱም ራሽያኖች ናቸው የምስራቅ ዩክሬን ውስጥ ያሉት ሰዎች በብዛት በክሬሚያም ውስጥ ያሉት ራሽያኖች ናቸው። አሁን ጥያቄው የስሜት ጉዳይ አይደለም። እኔ ዩክሬን ራሷም ተጠቃላ ራሽያ ውስጥ ብትገባ ችግር አይደለም ለእኔ ወይም ለዓለም ህዝብ። ለምን? የህዝቡ ፍላጎት ከሆነ ህጋዊ መንገድ። አሁን ጥያቄው እኮ ህጋዊ በሆነ መንገድ፣ ህገ መንግስታዊ በሆነ መንገድ፣ ስርዓት ባለው መንገድ መሰራት ሲቻል ዩክሬን ራሱ ዋና ከተማው ኪየቭ የሚባለው አካባቢ ገና ምርጫ አላደረጉም። አሁን ፕሬዚደንቱ ሸሽቶ ሄደ። ፕሬዚደንቱ ሸሽቶ ሲሄድ የእሱ መንግስት ወደቀ። የእሱ መንግስት በሚወድቅበት ጊዜያዊ አስተዳደር አለ፣ ገና ለምርጫ የሚዘጋጅ ገና ምርጫው የሚቀጥለው ወር ነው። ይሄ ምርጫ ሳይደረግ የተደረገው ለውጥም ስርዓታዊ ለውጥ እንዲሆን ህገ መንግስታዊ እንዲሆን በህዝብ ምርጫ እንዲሆን የሚደረገው እንቅስቃሴ ከመሰራቱ በፊት ምን አመጣው የሶቪየት ተናጋሪ ወይም የራሽያ ተናጋሪ የሆኑ ዩክሬን ውስጥ የሚሆኑ ኃይሎች ለምንድን ነው የራሽያ አካል መሆን እንፈልጋለን? ራሽያኖቹ ምን አመጣው ገብተን ዩክሬን ውስጥ ዜጎቻችንን ወይም የኛን ቋንቋ የሚናገሩት የቀድሞ ሩሲያኖች የነበሩትን እንጠብቃለን የሚለው መንፈስ። ይሄ የሚያሳየው በዩክሬን ውስጥ መሰረታዊ የሆነ በምስራቅና በምዕራብ በረሻኖችና ረሻዊ ባልሆኑ የዩክሬን ዜጋዎች ውስጥ የፖለቲካና የኢኮኖሚ ትግል እንዳለ ያስታውቃል። በአጠቃላይ የረሻ ተወላጆች የሆኑ በስልጣን ላይ ለረጅም ጊዜ እንደቆዩ ግልጽ ነው። ዩክሬን ውስጥ ያሉት አመራር ረሻኖች ናቸው። ማነው ክሬሚያ ውስጥ ያሉትን ኢስተርንም ውስጥ ያሉት ዌስትም ውስጥ ያሉት ፕሬዚደንቱ የሩሻ ተወላጅነት አላቸው። አሁን እኮ የጥያቄው እንግዲህ ለምታውቁት እዚህ አሜሪካ ስንኖር የብዙ ሀገር ዜጎች ነን እዚህ ያለ ነው። ኢትዮጵያ ውስጥ መለስ ብለን ብንመለከት እንደዚህ ያለ ችግር አለ። አውሮፓ በሙሉ እንደዛ ነው። ቻይና ውስጥ አለ። ይሄ የአንድ ህብረተሰብ ተወላጅ ያን ቋንቋ ተናጋሪዎች በተለያየ ክልሎች ውስጥ ይኖራሉ። እና በዓለም ደረጃ ስንመለከተው የሁለተኛ ዓለም ጦርነት የተጀመረው በዚህ መንገድ ነው። የጀርመኑ ሂትለር የጀርመን ተወላጆች የሆኑትን በመጀመሪያ አይሁዶች ጨቆናቸው። ከዛ በኋላ ደግሞ ሌሎቹ እነዚህ የካቶሊክና የሉትራውያን የሆኑት ወገኖች ተከፋፍለው ሰሜንና ደቡብ ጀርመን በአጠቃላይ ሩሲያኖች መጡብን፣ ናሽናሊዝም ያስፈልጋል፣ ጀርመኖች ተጎዱ በሚል መንፈስ ነው ያ ጦርነት የተጀመረው። አትርሱ። ስለዚህ አሁን ጥያቄው ለምን ህጋዊ በሆነ መንገድ ሬፈረንደም በስራ ተደርጎ ይሄ ጭንቅላት ላይ ጠመንጃ ተይዘ የሚደረግ ሬፈረንደም የሚያስቸኩል ስለዚህ ግን ምን ሆነ? አንድ ነው የቀረው። ክሬሚያ ከሌላ ዩክሬን ጋራ ባለው እንቅስቃሴ ስርዓት ባለው መንገድ ሰክሴሽንም ከሆነ ማድረግ ሲቻል ሶቪየት ዩኒየን ወይም ራሽያ ለምንድን ነው ወታደር ልካ በማስፈራራት እንደዚህ ያለ ሁኔታ የተደረገው? ይሄ ሁኔታ ደግሞ አንተ ቀደም ብለህ በመግቢያ ላይ እንደተናገርከው የድሮ የሶቪየት ዩኒየን አካሎች የነበሩ እነዚህ ትንንሽ ትንንሽ አገሮች አሉ፣ በምዕራብ ራሽያ እና በአውሮፓ በፖላንድ አካባቢ አሉ። እነሱን ሁሉ እንደገና ራሽያ ልትወስዳቸው ትችላለች፣ በጉልበት ከሆነ ማለት ነው። እና ጉልበት ሳይኖር ስርዓት ባለው መንገድ ጥይት ጭንቅላታችን ላይ ሳይደገልብን በውይይት እናድርገው። ይሄ በነገራችን ላይ ወንድሜ በአሁኑ በምናየው በአፍሪካም ሆነ በኤዥያ ውስጥ ወይንም በእነዚህ በአረቦቹ ሀገር በግልጽ የሚታይ ጉዳይ ነው። የኢጅፕትን ሁኔታ ብንመለከት የተመረጠው የብራዘርሁድ መንግስት በወታደሩ ተገለበጠ። ልክ አሁን ሶቪየት ዩኒየን እንዳደረገችው ማለት ነው። ኢትዮጵያን አንድ ላይ ስርዓት ባለው መንገድ ዲሞክራሲያዊ መንግስት መስራት ሲችሉ ደርግ በተባረረ በጥቂት አመታት ውስጥ ብዙሃንን ኢትዮጵያኖችን ያላሳተፈ ኤርትራኖችን ብቻ ወያውም ታጋ ኤርትራኖችን ብቻ የያዘ ነጻነት ወይም ሞት የሚባል በአፈሙዝ ስር እንደ አይነት የሆነ ህጋዊ ያልሆነ ሬፈረንደም ተደረገ። ይኸውና ዛሬ ድረስ ከሀያ አመት በኋላ የኤርትራ ህዝብ ነጻነት ወይስ ባርነት ብለዋቸው እውነት ለመናገር ባርነት ውስጥ እንዳሉ በግልጽ የምናይበት ሁኔታ ነው። ህዝቡ ሳያስብ ሳይከራከር ነጻ በሆነ መንገድ ሳይወያይ ከእናት ሀገሩ ከኢትዮጵያ ከአፍሪካ አህጉር ተገንጥሎ ያቺ ትንሽ አገር አዲስ አገር ኤሪትሪያ ከጅቡቲ ከሱዳን ከኢትዮጵያ ጋር ተጣልታ እስካሁን ድረስ በዩናይትድ ኔሽን ተወግዛ ኢኮኖሚ የሌላት የኤርትራ ልጆች ሰዋ ጦርነት ውስጥ አለበለዛ ሞት ባህር ውስጥና በረሃ ውስጥ የሚገቡበት አሰቃቂ ሁኔታ በጥቂት ወንበዴዎች የጦር መሳሪያ የያዙ ኃይሎች ተገደው የተደረገ ሬፈረንደም ይኸውና ጉድ እየታየ ነው። በሌላ አይን ደግሞ አንተ ወንድሜ እንዳልከው የሚደንቀው ነገር የዩክሬን ባህር ኃይል ጦር ሰራዊት በሙሉ አንድ ተኩስ ሳይተኩስ እጅን ሰጠ። ይሄ ደግሞ ሌላ ትምህርት ነው። ማለት ያለ ጦርነት ሰው ሳይሞት መንግስትም መለወጥ እንደሚቻል ሀገርም ሌላ ሀገር መሆን እንደምትቻል ሩሲያኖች እና ዩክሬኖች ወይንም ክሬሚያኖች አሳይተውናል። ደቡብ ሱዳን ብትሄድ፣ ኮንጎ 30 አመት ብትሄድ፣ ሶማሌ አሁን የሚያልቀው ብታይ፣ ኢትዮጵያና ኤርትራ የምትለው ጦርነት ይታይ፣ ይሄ ሁሉ ህዝብ የሚያልቀው ለምንድን ነው ትላለህ? ዩክሬንና ክሬሚያ ያለምንም ጦርነት ጦር ሰራዊቱ እንዳለ ከረሻ ጋር ተቀላቅሎ ቁጭ አለ በአንድ ማታ። ይሄ ትልቅ ትልቅ ትምህርት ነው። ይሄ ኮልዶሩ መጨረሻ ላይ ረሻኖችንና ዩክሬኖችን አይጎዳም። መሳሪያ በአሁኑ ጊዜ በዓለም ደረጃ የሚሸጠው ሳውዲ አረቢያ፣ ሱዳን 7ኛ ናት ከዓለም ባንድ በመግዛት እና እኛ ላይ ነው መሳሪያው፣ ይሄ ታዳጊ ሀገሮች ላይ ነው መሳሪያው የሚረክፈው። የምንጨርሰው ምንኛ ነን እና ቀደም እንዳልከው ሩሲያኖች ያስተማሩን ትልቅ ነገር ቢኖር ዩክሬኖች ያስተማሩን ትልቅ ነገር ቢኖር አንድ ጥይት ሳይተኮስ ኦርፈራዊቱ በሙሉ ሩሲያዊ ሆነ ባንድ ማታ።
አዎ እሺ በጣም አመሰግናለሁ ዶክተር። እሺ አመሰግናለሁ። ግን እዚህ ላይ አሁንም ጥያቄዎች አሉ። ቅድም በማብራሪያው ላይ ሲናገሩ ፕሬዝዳንቱ ሸሽቶ ሄዷል ያሉት ነገር አለ እና በዜናውን ስንከታተል ፕሬዝዳንቱ ሸሽቶ ሳይሆን ሄደው ፓርላማው ወስኖ የፕሬዝዳንትነቱ ስልጣን እንደለቀቀ ፓርላማው ስለተናገረ በዛ ምክንያት ፕሬዝዳንቱ ወደ ምስራቅ ክሬሚያ እንደሄደ ነው የሚነገረው። ግን እስካሁን ፕሬዝዳንቱ የት እንዳለ በግልጽ አይነገርም። ግን ብዙዎች እንደሚገምቱት ወይም ብዙዎች እንደሚገልጹት ወይም ጥርጣሬያቸው እንደሚያስቀምጡት ያው በምስራቅ ክሬሚያ ውስጥ እንዳለ ነው የዩክሬን ፕሬዝዳንት። ያ የሆነው ግን የፓርላማውን ውሳኔ ተከትሎ ስልጣኑ እንደለቀቀ ነው የሚናገረው። ሌላው ደግሞ እዚ ላይ የራሽያ ወታደሮች ስለመግባታቸው ጉዳይ ራሽያ የምትሰጠው መልስ አለ። ይሄ በፊት በነበረው መንግስት በዩክሬን እና በራሽያ በነበረው መንግስት የተደረገ ወታደራዊ ስምምነት አለ። እዛ ያሉትን የራሽያ ዜጎች ለመጠበቅ የተፈረመ ውል አለ። በዛ ውል ምክንያት ነው የገባ ነው እንጂ ያ ውል ባይኖር ኖሮ አንገባም ነበረ የሚል ነገር አለ። ይሄንም ከዚህ ጋር አብሮ እንዲያዩት ስለመፈልግና አብሮ እንዲመለሱት ነው። ሌላው በመጨረሻ እንደው ልጠይቀው መፈልገው ነገር ምናልባት አድማጮችም ይሄንን ነገር ማወቅ ይፈልጋሉ ብዬ ስለማምን ነው። ምንድን ነው ለዩክሬን ወይም ለክሬሚያ ህዝብ የሚጠቅመው ነገር ለመሰረታዊ ህይወቱ ለዕለት ተዕለት ህይወቱ የሚጠቅመው ነገር ምንድን ነው? ከማን ጋር ቢሆን ነው በደንብ ሊጠቅም የሚችለው? የህዝቡ መሰረታዊ ጥቅም የሚሟላው ከራሽያ ጋር ቢጠጉ ነው ወይስ ከምዕራቡ ዓለም ጋር ቢጠጉ ነው መሰረታዊ ጥቅማቸውን የሚያገኙት የዕለት ተዕለት ህይወታቸውን የሚያገኙት? እስኪ እነዚህን ነገሮች አንድ ላይ ያዩዋቸው።
ይሄ መቼስ ወንድሜ ልክ እውነተኛው ጥያቄ ያሆነ ነው። ለዩክሬን ህዝብ የአጭር ጊዜና የረጅም ጊዜ ጥቅሙ የሚከበርለት ምን አይነት አገር ቢሆን ነው? የምዕራብ አሽከርና ተጠጊ ቢሆን ነው? የረሽያ አሽከርና ተጠጊ ቢሆን ነው? ወይስ የራሱ መብቱን የሚጠብቅ ምዕራቡንም ምስራቁንም ረሽያንም ሆነ ዩሮፒያን ዩኒየን ከዓለምም ገበያ ጋር በመወዳደር ነፃ በሆነ መንገድ የሀገሩን ክብርና ጥቅም የሚያስከብር መንግስት ቢኖር ነው የሚለው አሁን የምትለው ጥያቄ ነበር። መጀመሪያ በውይይት ደረጃ በነጻነት ያለ ምንም ግፊት በዛው በዩክሬን ሀገር ውስጥ በፓርላማ ደረጃ፣ በቀበሌ ደረጃ፣ በክፍለ ሀገር ደረጃ ውይይት ክርክር መኖር ያለበት። እንግዲህ ዴሞክራቲክ የሆነ ስርዓት አሁን የምትጠይቀውን ጥያቄ ይጠይቃል። ኢሞሽናል ሳይኮን ወይንም ደግሞ ስሜታዊ ሳይኮን ለመሆኑ ጥቅማችን ምንድን ነው? አንድ ሁለት ሶስት። ጉዳታችን ምንድን ነው? አንድ ሁለት ሶስት። የአጭር ጊዜ ጥቅማችን የትኛው ነው? ለመሆኑ ከረሻም ጋራ ከምዕራቡም ጋራ መሆን አንችልም ወይ? ከዛ አልፈን በግሎባል ኢኮኖሚክ ማርኬት ውስጥ ቅድም እንደተነጋገር ነው ዩክሬን the bread basket of the world በጣም የሚመች አፈር ያለበት ዓለምን በሙሉ ሊመግብ የሚችል አፈር ያለበት አገር ነው ይባላል እና እንዳልኩትም የኦርቶዶክስ ልጣኔ የተጀመረበት ሀገር ነው። ብዙ የተማሩ ሰዎች ያሉበት ሀገር ነው። ስለዚህ አንተ የጠየቀውን ጥያቄ የዩክሬን ህዝብ ራሱን መጠየቅ ነበረበት። በነጻነት ሳይጣደፍ ሳይዋከብ ጥቅማችን የት ነው ያለው? ቴክኖሎጂ ከምዕራቡ እናገኛለን፣ ጋዝ ከረሻ እናገኛለን፣ እኛ ደግሞ የራሳችን የእርሻና የሌላም የቴክኖሎጂ ሀብት ማግኘት እንችላለን። ለምን ረሻኖችንም አውሮፓኖችንም ያለምንም ገበያ ለምን ከዛ ጋር ኢንቲግሬት አንሆንም የሚለው ውይይት በሰከነ መንገድ መወያየት ነበረባቸው። እኔ አሁንም አለባቸው ብዬ አምናለሁ። ስለሆነም ወንድሜ እንደምታውቀው ሁሌ እንደምንለው የዩክሬን የራሱን እድል የራሱን እጣ ፈንታ ራሱ መወሰን አለበት። ችግሩ ያንን እጣ ፈንታ ሊወስን የሚያስችለው ነፃ የሆነ ህጋዊ የሆነ ስርዓት ነበር ወይ? ፕሬሽር ነበር። ምዕራባውያኖቹም ፌር ለመሆን ፕሬሽር አድርገዋል። አሜሪካኖቹ በተለይ እነዚህ የሚሰለፉትን ኃይሎች ያደፋፍሩ ነበር። እርግጠኛ ነኝ ገንዘብም ሌላም ሌላም ይሰጡ ነበር። ባጭሩ ይሄ የድሮው የኮሪዶር የኔቶና የዋርሶ ፓክት የድሮው ውድድር አሁንም አለ። ረሻ የምትለው ኔቶ ጎረቤታችን መጥቶ ጦር ኃይሉን ዩክሬን ውስጥ ሊያደርግ ነው የሚል ፍራቻ አለ። በሌላ አይን ደግሞ የጂ8 አባል ናቸው። በጋራ አብረው የሚሰሩት ነገር አላቸው። ራሽያ የብሪክ አገር አባል ናት። ይሄ ውድድር አለ፣ የኢኮኖሚ ውድድር ሁሉ ጊዜ አለ፣ አሁንም አለ። እንደምታውቁት ኢኮኖሚክ ሳንክሽን አሁን እነ ፕሬዚደንት ኦባማና ጂ7ዎች ከነጭራሹ ራሽያን አስወጥተው ሶቺ የሚደረገውን 8ኛው ነው መሰለኝ ስብሰባ አቋርጠው የራሳቸውን ብረስልስ ተሳርገው ራሽያን አባረሩ። ይባስ ብለው በራሽያ ሀብታሞች ላይና የፑቲን ደጋፊ በሆኑ ሰዎች ላይ ኢኮኖሚክ ሳንክሽን አደረጉ። ይባስ ብለው በሙዲና በተለያዩ የኢንተርናሽናል የኢኮኖሚክ ክሬዲት ወርቲነስ የሚለውን የራሽያን ክሬዲት አወረዱ። ባጭሩ ራሽያ ባደረገችው ግብዛዊነትም ይሁን ግዛዊ ጥቅሟን ለመጠበቅ ይሁን አቶ ፑቲን ባለው አመራር ላይ ብዙ ተቃውሞ ስለተነሳበትና የገሩት ኢኮኖሚ በተለይ ወጣቱን ስራ ማፍያት ስላቃተው የወታደር ሶሉሽን ይዞ ህዝቡን በናሽናሊዝም ወጥሮ የራሱን ስልጣን ለማቆየት የሚያደርገው እንቅስቃሴ ይሁን በፈለግነው መንገድ ብንመለከተው የዩክሬን ጥቅም የሚጠበቀው ከራሽያ ከጎረቤት ሀገሯ ማሽግማሽ ህዝቧ ራሽያዊ ስለሆነ በምታደርገው ንግድ ከምዕራቡም ጋራ እንደዚሁም ከግሎባል ማርኬት ጋራ በምታደርገው እንደሆነ በዚህ በግሎባላይዝድ ኢኮኖሚ ምንም ጥያቄ የለው። አሁን ችግሩ ፑቲን የራሱ የግቢ ነፍስ ውጪ ነፍስ ችግር አለበት። ማለትም የ2 ትሪሊየን ኢኮኖሚ ነው ያለው የፑቲን። አሜሪካ 17 ትሪሊየን ኢኮኖሚ ነው ያላት። በዚህም ሆነ በዛ ከዛ ከጋሱ በስተቀር ክላሽክናፍ በስተቀር ራሽያ የምትሸጠው አፕል ወይንም ማክቡክ ወይንም ቴክኖሎጂ የለም። እና የራሽያ ወጣቶች ብዙሃኖቹ ስራ የላቸው። ይሄ ደግሞ ዩክሬን ምት ያለ ችግር ነው። በነገራችን ላይ ዩሮፒያን ዩኒየን 16 ነው 18 ቢሊዮን ብር እንሰጣለን አሉ። አሜሪካ 1 ቢሊዮን ብር እንሰጣለን አለች። ተመልከቱ፣ ይሄ ቀላል ገንዘብ አይደለም። የአፍሪካ ኮንቲኔንት ራሱ በሙሉ ተጠቃሎ ዩክሬን ያገኘችውን ያህል ብር ከወል ባንክ እና ከአይኤምኤፍ ከዩሮፒያን ዩኒየን አላገኘም። ትዚላችሁ እንደማታም ግሪክ በከሰረች ጊዜ 30 ቢሊዮን 12 ነው 15 ሚሊዮን ለማይሆን ህዝብ ከወል ባንክ እና ከአይኤምኤፍ ገንዘብ አገኙ። አፍሪካ ስንት ነው 1 ቢሊዮን ህዝብ ይዛ የአፍሪካ ህዝብ ያንን ያህል ገንዘብ አያገኝ። ይህንን ማየት አለብን። ሁላችንም የዓለም ህብረተሰብ ፌር አለመሆኑን ፍትሃዊ አለመሆኑን የዓለማችን ኢኮኖሚ ይሄ ግልጽ ነው። በአንድ ጊዜ 18 ቢሊዮን ብር አገኙ በእርዳታ መልክ። ግን እንደሚሰማው ይሄ እርዳታ ገንዘብ እንደምታውቁት ዝም ብሎ በነጻ የሚሰጥ አይደለም። ኦስቴሪቲ የሚሉት ነገር አለ። የሶሻል በዚሁም የሌላም ሁኔታዎችን ቀንሱ ተብሎ የተወጠረ እዳ ነው። እና አንተ የጠየቅከውን ጥያቄ ያይ ነው ጥያቄው በጣም በጣም ክቡር ጥያቄ ነው። ግን የተደረገባቸው ፕሬሸር በኔቶም ወይም በዩሮፒያን ዩኒየን በራሽያም ፌር አይደለም የሚል አመለካከት ያለኝ እንደምን።
እሺ ዶክተር በጣም ነው ማመሰግነው። እንደው የጊዜ ጉዳይ ሆኖ ነው እንጂ ሰፋር ግን ብንወያይ ደስ ይለኝ ነበር። እኔ ባለፈው ጊዜ ጆን ኬሪ ሲናገር እንደሰማሁት አሜሪካ ለዩክሬን 1 ቢሊዮን ዶላር እሰጣለሁ አላለችም፣ አብድራለሁ ነው ያለችው። ብድር ነው እንጂ በነጻ
ልክ ነው እነሱ ልክ ነው
የዩሮፒያን ዩኒየንም እንደዛ ነው። ዶክተር በላይ የግሎባል ኢንተርፕራይዝ ኮሙኒኬሽን ፕሬዚዳንት እና የቦርድ ሰብሳቢ ስለነበረን ጊዜ በጣም ያመሰግናለሁ። ተመሳሳይ ሆኖ ውይይቶችን ይሄንንም የሀገራችንም ጉዳይ ያባጠቃላይ ያለምን ጉዳይ በተመለከተ እንደዚሁ ተመሳሳይ ፕሮግራሞች ይኖሩናል። ለአሁኑ አብረውን ስለነበሩ በጣም አመሰግናለሁኝ። በሚቀጥለው ጊዜ እስከምንገናኝ በአድማጮቻችን ስም ከፍተኛ ምስጋና በማቅረብ በዚሁ እሰናበታለሁ። በመጨረሻ አንድ ደቂቃ አለች ማለት የሚፈልጉት ነገር ካለ እለቅልዎታለሁ።
ወንድሜ ያመጣኸው ጥርስ በጣም ቆንጆ ነው። እንግዲህ ሰፋ እያደረግን የሀገራችንን ጉዳይ በዛ አይን ስንመለከተው እኛም እንደነሱ በ9 ወር ነው የተወለድ ነው በአንድ አለም ውስጥ ነው የምንኖረው። እነሱ ሳይታኮሱ በሰላም ሀገርን እና መንግስት መለወጥ ከቻሉ እኛ ለምንድን ነው ድህነትን በሰላም ማሸነፍ ማንችለን የሚለውን ጥያቄ ሰፋ አድርገን የምንመለከተው ይሆናል ብዬ ተስፋ አደርጋለሁ። እጅግ አመሰግናለሁ። እግዚአብሔር ከአንተ ጋር ይሁን።
አሜን አሜን። መልካም ቀን እመኛለሁ። ሰላም ቀን ይሁኑ። አመሰግናለሁ።
ደህና ሁኑልኝ።
እንግዲህ ሰዓታችን እየተጠናቀቀ ነው። አድማጮች ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባት እና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚያ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።